ይህ የአሜሪካ ድምፅ ነው። በ19ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐምሌ 24 2014 ዓ.ም ዝግጅታችን ጀመረ።
ሸባብ ማለት መካሄደው አይነት ስራዎች የሚሰራ ኢትዮጵያዊ ቡድን ተዋቅሮ ነው። እና የኢትዮጵያ ሙጃሂድ የሚባለው በሸባብ ውስጥ የነበሩ ከኢትዮጵያ ዜግነታቸው ከኢትዮጵያ የሆኑ ለምሳሌ ሶማሌዎች ሊሆኑ ይችላሉ፣ ሌላ ቋንቋ ተናጋሪ ኢትዮጵያ ሊሆኑ ይችላሉ። እነሱ ተሰብስበው ተለይተው ተደራጅተው ወደ ኢትዮጵያ እንዲገቡና የሽብር ስራውን ኢትዮጵያ ውስጥ እንዲያስፋፉ
የሶማሌ ክልል ፕሬዚደንት የሆኑትን አቶ ሙስጠፋ መሐመድን የሰማ ናቸው። ከሰሞኑ የአልሸባብ ተዋጊዎች ኢትዮጵያ ውስጥ መግባታቸውንና አሁንም ድረስ እንቅስቃሴ ላይ መሆናቸው ተነግረዋል። ከዚህ ጋር በተያያዘ አልሸባብ ለምን በኢትዮጵያ ላይ አነጣጠረ በሚለው ዘገባ ውስጥ ሙሉ ሐሳባቸው ይደመጣል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። መሰናዶውን በመምራት አብሬያችሁ የማመሸው ሀብታሙ ስዩም ነኝ። ቀደም ብለን ያስተዋወቅነውና ሌሎች መሰናዶዎች የተካተቱበት የምሽቱ ስርጭት ከራዲዮ በቴሌቪዥን በተጨማሪ አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ ይደመጣል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜናዎች ይደመጣሉ።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። አዲሱ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ በኢትዮጵያ ሊደረግ እቅድ የተያዘው የሰላም ንግግርና በጦርነት ለተጎዱ ሰዎች የሚደረገው የሰብአዊ አቅርቦት መሻሻል እንዲያመጣ ቅዳሜ ዕለት አሳሰቡ። አርብ ዕለት አዲስ አበባ የገቡት አምባሳደር ማይክ ሃመር ከኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር መወያየታቸውን አዲስ አበባ የሚገኘው የአሜሪካ ኤምባሲ ይፋ አድርጓል። ግጭቱን በማስቆም ዘላቂ ሰላም ማስፈንና ያልተገደበ የሰብአዊ እርዳታን ማቅረብ የሚሉት ጉዳዮች የውይይት ነጥቦች እንደነበሩ ኤምባሲው በትዊተር ገጹ ላይ ያሰፈረ ሲሆን የሰብአዊ መብቶች ላይ የተፈጸሙ ጥሰቶችን በተመለከተ ተጠያቂነት ማስፈንና ሰላምን ለማረጋገጥ ቀጣይነት ያላቸው ንግግሮችን ማድረግ ውይይት ከተደረገባቸው ነጥቦች መካከል የተወሰኑት ናቸው ተብሏል። አድማጮች፣ በዚህ ጉዳይ በነገው ምሽት ሰፋ ያለ ዘገባ እናስደምጣችኋለን። በደቡብ ክልል በክልል ለመደራጀት የጠየቁ ዞኖች መንግስት በኩታ ገጠም እንዲደራጁ ያቀረበውን የውሳኔ ሀሳብ በምክር ቤቶቻቸው ማጽደቃቸውን ይህ ህገ መንግስታዊ ሲሉ የወላይታ ብሔራዊ ንቅናቄና የወላይታ ህዝብ ዴሞክራሲያዊ ግንባር ተቃወሙ። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በተከታዩ ዘገባ አድርሶናል።
የወላይታ ብሔራዊ ንቅናቄና የወላይታ ህዝብ ዲሞክራሲያዊ ግንባር ውሳኔውን እንደሚቃወሙት ለአሜሪካ ድምፅ አስታውቀዋል። የወላይታ ብሔራዊ ንቅናቄ ሊቀመንበር አቶ አማኑኤል ሞጊሶ የፓርቲያቸውን አቋም ገልጸዋል።
የምንቃወበት ዋናው ምክንያት አንደኛ ህዝቡ ወስኖ በዞን ምክር ቤት አጽድቆ ክልል ተልኮ ፌዴሬሽን ምክር ቤት ላይ ተልኮ ህዝበ ውሳኔ በሚጠባበቅበት ሰዓት በካድሬ ግፊት የሚደረገው ውሳኔ ተቀባይነት አይኖረውም። ህገ መንግስታዊም አይደለም፣ የህዝቡን ፍላጎት ያማከል አይደለም። ሪፍረንደም ነው መደረግ ያለበት። ፌዴሬሽን ምክር ቤት መጥቶ ህዝቡ በድምፁ እንዲወስን ነው መደረግ ያለበት።
ውሳኔው ህገ መንግስቱንና የክልሉን የህዝብ ፍላጎት በግልጽ የጣሰ ነው ያሉት ደግሞ የወላይታ ህዝብ ዲሞክራሲያዊ ንቅናቄ ግንባር ሊቀመንበር አቶ ጎበዘ ጎዋ ናቸው።
እኛ እያልን ያለ ነው እንደዚህ አይነት ውሳኔ ከመወሰን ይልቅ ህዝቡ አይ ክልል ሆናለሁ የሚለውን ወይ ክልል አንሆንን አብሬ ልሆናለሁ የሚለውን ሪፈረንደም አካሂደው ህዝቡ በድምፁ የሚያረጋግጥበትን መንገድ ማመቻቸት እንጂ ተወሰኑ ግለሰቦች የሚወሰን አካሄድ ተገቢነት የለውም።
በሌላ በኩል የደቡብ ክልል መንግስት የዞኖችና የልዩ ወረዳዎች ምክር ቤቶች በክላስተር ወይም በኩታ ገጠም ለመደራጀት ያስተላለፉት በሳላለ ውሳኔና የህዝቡን የቆየ አብሮነት ወንድማማችነትና ማህበራዊ መስተጋብር የማይጎዳ ውሳኔ ሲል አድናቆቱንና ምስጋናውን ገልጿል። በክላስተር እንዲደራጁ በክልሉ ገዢ ፓርቲ ብልጽግና የቀረበው የውሳኔ ሀሳብ የተቀረውን የደቡብ ክልል ለሁለት የሚከፍል ሲሆን የወላይታ፣ የጋሞ፣ የጎፋ፣ የገዲኦም፣ የደቡብ ኦሞም፣ የኮንሶ ዞኖችና የአማሮ፣ የቡርጂ፣ የአሌና የደራሼ እንዲሁም የባስኬቶ ልዩ ወረዳዎችን በአንድ አዲስ ክልል የጉራጌ፣ የስልጤ፣ የሃዲያም፣ የካምባታ አምባሮ፣ የሃላባ ዞኖችና የየም ልዩ ወረዳን በሌላ ስማቸው ገና ባልታወቀ ክልል እንዲዋቀሩ ያለመ መሆኑ ተገልጿል። እስካሁን መወሰን አለመወሰኑ ካልተገለጠው ከጉራጌ ዞን ውጪ ሁሉም ዞኖችና ልዩ ወረዳዎች በክላስተር በተከፈሉ ሁለት ክልሎች እንደራጃለን ሲሉ ውሳኔያቸውን አስታውቀዋል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሶማሊያ ውስጥ የሚንቀሳቀሰው የአልሸባብ ታጣቂ ቡድን ደቡብ ምዕራብ ሶማሊያ ውስጥ ቤ በተባለ ቦታ 7 ሰዎችን ገደለ። ከነዚህ ውስጥ 6ቱን የገደላቸው ለዩናይትድ ስቴትስና ለሶማሊያ መንግስት ስለላ ታካሂዳላችሁ በሚል ነው። ታጣቂዎቹ ግድያውን የፈጸሙት ትላንት ቅዳሜ መገባደጃ ላይ በሶማሊያ ቤ ክልል ቡላ ፎሌ በተባለ አካባቢ በህዝብ ፊት ነው ተብሏል። በመጨረሻም በዓለም ላይ የተፈጠሩ ተደራራቢ ቀውሶች ምክንያት በአብዛኛው በአፍሪካ የሚገኙ በደርዘን የሚቆጠሩ የስደተኛ መጠለያ ጣቢያዎች ውስጥ የተመጣጠነ የምግብ እጥረት መከሰቱን የስደተኞች ጉዳይ ኤጀንሲ አስታወቀ። ድርጅቱ አርብ ዕለት ይፋ ባደረገው ዓመታዊ ህዝባዊ የጤና ግምገማው በኮቪድ-19 ገደቦች ምክንያት የስደተኞችን አመጋገብ በተመለከተ ክትትል ማድረግ ካቆመ 2 ዓመት መቆጠሩን አስታውቋል። የድርጅቱ ባለስልጣናት በ12 የአፍሪካ ሀገራትና ባንግላዴሽ በሚገኙ 93 መጠለያ ጣቢያዎች ውስጥ የተደረገ ጥናትን ጠቅሰው ሲናገሩ በአብዛኛው ስደተኞች አስጊ በሆነ የተመጣጠነ ምግብ እጥረት ውስጥ ሲሆኑ 14 በመቶዎቹ ደግሞ ለህይወት በሚያሰጋ መጥፎ ሁኔታ ውስጥ መሆናቸውን ተናግረዋል። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የእሁድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ጽዮን ግርማን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ምሽት ስርጭታችን ይቀጥላል። ለዛሬ ወደ ያዝንላችሁ የመጀመሪያ ዘገባ እንሻገር። አልሸባብ ለምን በኢትዮጵያ ላይ አነጣጠረ? የሶማሌ ክልል ባለስልጣናትና በጉዳዩ ላይ እውቀት ያላቸው ባለሙያዎች የአልሸባብ ተዋጊዎች ኢትዮጵያ ውስጥ መግባታቸውንና አሁንም ድረስ እንቅስቃሴ ላይ መሆናቸውን ይገልጻሉ። የሶማሌ ክልል መንግስት በበኩሉ አልሸባብና ኢትዮጵያውያን የተካተቱበት ቡድን ጥቃት ለመክፈት ሞክሮ መክሸፉን ይናገራሉ። ጽዮን ግርማ በዚህ ዙሪያ የተጠናቀረውን ዘገባ በመቀጠል ታሰማናለች።
በጣም አመሰግናለሁ። በኢትዮጵያ የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ ኡመር ለቃለ ምልልስ ፈቃደኛ ስለሆኑ በቀጥታ ወደ ጥያቄ ነው የምገባው። ካሉበት ቦታም አንጻር የኔትወርክ ችግር ያለበት ቦታ ነው ዛሬ የሚገኙት እንደነገሩኝና በቀጥታ ወደ ጥያቄ ልግባ። ሰሞኑን አልሸባብ በኢትዮጵያ ድንበር አቅራቢያ በሚገኙ ከተሞች ላይ ጥቃት እንዳደረሰ ተዘግቧል። በተጨማሪ ደግሞ ትላንት የወጡ መረጃዎች የኢትዮጵያ ሙጅሃዲን የተሰኘ ቡድን ሌላ ጥቃት የተቀናጀ ጥቃት ለማድረስ ሲንቀሳቀስ እንደነበረ ተዘግቧል። እና እስቲ ሁለቱ አንድነትና ልዩነት ካላቸው ምንድን ነው የሆነው በእርሶ በኩል ይንገሩን።
አመሰግናለሁ። ሲሆን አሁን የሚገኘው በሸበሌ ዞን ፌር የሚባል ከተማ ነው። የመጨረሻ የኢትዮጵያና የሶማሊያ ድንበር ደቡብ ምስራቅ አካባቢ ይሄ ከተማ ነው። ትላንትና ወደ ሀገራችን ጥቃት ለመፈጸም እንደገባው የሸባብ ኃይል የተመታበት አካባቢ ነው። ይሄ ያልንበት አካባቢ እንዳልሽው በሰሞኑ ድርጅት የተሳተፈው ሸባብ ሲሆን፣ ነገር ግን የኢትዮጵያ ሙጃሂዲን የሚባለው ቡድን ሸባብ ሆኖ ከዓለም አቀፍ የሽብር ቡድኖች ጋር እንዲሁም ከቀጠናው ጠላቶቻችን ጋር በመሆን ሸባብ ሶማሊያ ውስጥ የሚያካሄደውን አይነት ስራዎች የሚሰራ ኢትዮጵያዊ ቡድን ተዋቅሮ ነው። እና የኢትዮጵያ ሙጃሂዲን የሚባለው በሸባብ ውስጥ የነበሩ ከኢትዮጵያ ዜግነታቸው ከኢትዮጵያ የሆኑ ለምሳሌ ሶማሌዎች ሊሆኑ ይችላሉ፣ ሌላ ቋንቋ ተናጋሪ ኢትዮጵያ ሊሆኑ ይችላሉ። እነሱ ተሰብስበው ተለይተው ተደራጅተው ወደ ኢትዮጵያ እንዲገቡና የሽብር ስራውን ኢትዮጵያ ውስጥ እንዲያስፋፉ ነው። ስለዚህ ልዩነታቸው ቀጠና ነው እንጂ አላማቸው አንድ ሆኖ የተሰጣቸው ምድብ ይለያያል። አንዱ ሶማሊያ ውስጥ ይቀጥላል፣ አንዱ ደግሞ ሶማሌ ውስጥ ተፋክቶልናል ብሎ ስለሚያስብ ሸባብ ያንን የሽብር ተግባር ወደ ኢትዮጵያ ውስጥ ሄዶ የሚሰራ ቡድን ነው ኢትዮጵያ ሙጃሂዲን የሚባሉት።
ባለፈው ሳምንት ረቡዕ በዩድ እና አቶ የሚባሉ ሁለት የሶማሊያ ከተማዎች ውስጥ የአልሸባብ ታጣቂዎች ጥቃት ማድረሳቸውን የአካባቢው ባለስልጣናት ገልጸዋል። አሁን ደግሞ በትላንትናው ዕለት ደግሞ ጥቃት ሊያደርሱ እንደነበር ተገልጿል። እና ጥቃት የደረሰበት ቦታና ለማድረስ እቅድ የተያዘበት ቦታ በአቀማመጥ ደረጃ ተመሳሳይ ቦታ ነው?
ይድ እና አቶ የሚባሉ ከተሞች ከራስ ከተማ ናቸው ሁለቱም፣ እና ግማሽ ኢትዮጵያ ግማሽ ሶማሊያ ነው። ግጭቱም ሲካሄድ የነበረው አንድ የተወሰነ ሰዓት ሶማሊያ ውስጥ የተወሰነ ሰዓት ኢትዮጵያ ውስጥ ነው ኦልተርኔት እያደረገ። ስለዚህ ግንብኛ ድንበር ላይ ያሉ ሁለት ከተሞች ናቸው ሁለቱም። ከድንበር 10 ኪሎ ሜትር 5 ኪሎ ሜትር ሳይሆን ድንበሩ ላይ ራሱ ድንበሩ ለሁለት የሚከፍላቸው ከተሞች ናቸው ሁለቱም ቦታ። እና እዛ ላይ ጥቃት ፈጽመው በየድ በኩል ብዙም መሄድ አልቻሉም። በአቶ የሚባለው በኩል ሰብረው ገብተው ይሄ የኢትዮጵያ ሙጃሂድ የሚባለው ቡድን ለማስገባት ነው ጥቃቱ የፈጸሙት። ስለዚህ በዛ ሳይድ ገብተው የተወሰኑ ኪሎ ሜትሮች ወደ 100 ኪሎ ሜትር አካባቢ ውስጥ ገብተው ነበረ። አብዛኛው ሰው 100 ኪሎ ሜትር ብዙ ነው ሊል ይችላል፣ ግን ብዙ ቦታ ከተማ የለም። በጣም ክፍት የሆነ ቦታ ነው። የመጀመሪያ ከተማ የሚገኘው ከዛ አካባቢ ምናልባት 150 ምናምን ሊሆን ይችላል። 140 ትናንሽ ቀበሌዎችን አልፎ ነው ወደዛ የገባው። ሀሳቡ የነበረው ኤልኬሬ የሚባል ሶማሌ ክልል የሚገኝ ወረዳ አካባቢ ተራራማ ቦታ ነው። የእኛና የኦሮሚያ ቦርደር አካባቢ ያለው በዛ በኩል አልፎ ወይም እዛ መሽጎ በሶማሌና ኦሮሚያ ቦርደር በተለይ ባሌ አካባቢ ለመንቀሳቀስ ነው። አሁን ከተያዙት የሸባብ ሰዎች የተገኘ መረጃ የሚያመለክተው ይሄ ቡድን ገብቶ ነበር። ወዲያውኑ ነው የተከበበው ከገባ በኋላ። ነገር ግን ያ የተከበበው ቡድን ለማስለቀቅ በተለያዩ ቦታዎች ሌላ ሁለት ቦታዎች ላይ ኃይል አንቀሳቅሶ የተከበበው ኃይል እንዳይደመሰስ እዛ የከበበው ኃይል እንዲለቅለት ነው። ትንሽ እንደዛ ነው እኛ ያሰብነው ከሚሊተሪ ስትራቴጂ። በሌላ ቦታ ወከባ ያደረገው ከዋናው ድንበር 7 ኪሎ ሜትር ነው የገባው በትላንትና ከዋናው ድንበር። እንግዲህ ዋናው ድንበር ሲባል ተራራማ ኤሪያ ነው። በደህና ጊዜም ብዙ ሰው የሌለበት አካባቢ ነው። ነገር ግን ሲገባ በዛ አካባቢ የእኛ ልጆች ሄደው ተገናኝተው ደምስሷቸዋል። በአሁኑ ሰዓት ከገባው ኃይል ውስጥ ምናልባት አሰሳ የሚግን በየቦታው ጢሻው ከሌለ በስተቀር ሙሉ በሙሉ ተደምጥቷል። ሁሉም ያለነው ፌርፌር ከተማ ነው። ቀጣይ በድንበር አካባቢ ያለው ሁኔታ ምን እናርግ፣ ለወደፊቱ እንዲያ ነገር እንዳይሞክር ዲተረንስ ምን መሰል የሚለው ነገር እየተወያየ ነው።
አልሸባብ በዓለም አቀፍ ደረጃ በአሸባሪነት የተፈረጀ ድርጅት ነው። ዲን የኢትዮጵያ ሙጃሂዲን የሚለውን ስም ቡድኑ ለራሱ ነው ራሱ የሰጠው ወይስ ይሄ ቡድን መሆኑ እንዴት ታወቀ? እስቲ ስለዚህኛው ቡድን ይንገሩን።
የታወቀው በኢንተርቪው ነው። እንግዲህ የተማረኩ ሰዎች አሉ። የተማረኩ ሰዎች ምንድን ናቸው ስንል እኛ የኢትዮጵያ ሙጃሂዲን እንባላለን፣ የሸባብ አካል ነን። ሁለት አይደለም የሸባብ አካል ሆኖ እንትን ማለት እኮ ነው። መከላከያ አይደለም የምንለው በሀገራችን መከላከያ ተብለው ደግሞ ሰሜን እዝ፣ ምስራቅ እዝ እንደዚህ ይባላል። እና የኢትዮጵያ ሙጃሂዲን የሚለው ስም የመጣው ሸባብ ሌላ ጊዜም ሶማሊያ ውስጥ ሆነም ራሱን ሙጃሂድን የሚጠራው የሶማሌ ጂሃዲስቶች ማለት ነው። እንደዛ ብሎ ራሱን የሚጠራው ለአላህ ሲሉ የሚወቱ ማለት ከሆኑ ሙጃሂድ የኢትዮጵያ ምለው የተጨመረበት በአሁኑ ሰዓት ሸባብ ኢትዮጵያ ውስጥ ረብሻ እንዲፈጥር ተልእኮ ስለተሰጠው የኢትዮጵያ ቅርንጫፍ እንደማለት ነው የሚቆጥረው እንጂ የተለየ አይደለም። ሸባብ ራሱ ነው።
ስለዚህ ይሄ ጥቃት ተከታታይነት ያለው ማለት እንግዲህ አልሸባብ ባለፈው ሳምንት ረቡዕ ብለን ካነሳ ነው። በወቅቱ ሮይተርስ ዘገባ አስነብቦ ነበር። በውጊያው የፖሊስ አባላት 17 ከአልሸባብ ደግሞ 63 ታጣቂዎች መገደላቸውን ሪፖርት አውጥቶ ነበር። እና በጥቃቱ የደረሱት ጉዳቶች እንደተባለው ይሄ ቁጥር ነው ወይስ ተጨማሪ አለው?
እዛው አካባቢ ነው እንግዲህ መጀመሪያ ቆፍሎ በኋላ የሞተ ምናምን ሊኖር ይችላል። እዛው አካባቢ ነው ግን ቁጥሩ በደንብ ነው የኛ ልጆች እየታገሉት። እዛው ትንሽ በቁጥር ትንሽ ቢሆኑም በአስር እጥፍ ቢበለጡም በጣም ነው ታግለው እዛ ቦታ ላይ ከ6 ሰዓት በላይ ያቆያቸው ከፍተኛ ጉዳትም አድርሷል። ነገር ግን ሸባብ ወደ ውስጥ ከገባ በኋላ ሮብለት ነው የገባው። ሐሙስ ዕለት ኢንጌጅ ተደርጓል። ወደ ውስጥ ከገባ በኋላ እዛ ላይ ነው ከመቶ በላይ እንደገና የተገደለው። ስለዚህ ውስጥ ሲገባ የተገደለው አይጨምርም። ይሄ 67 ውስጥ ከገባ በኋላ የተገደለው እስካሁን በእኛ ሁኔታ ከመቶ በላይ ነው። እስከ ነገ ድረስ ቆጠራ የሬሳ ቆጠራ ምናምን ከጨረስ በኋላ ሚዲያ እናቀርባለን።
ያ አካባቢ የሶማሌ ክልል ልዩ ፖሊሶች ናቸው እዛ ያሉት እዛ ቦታ ላይ እና መከላከያ የለም መከላከያ አልነበረም ፍሮንት ላይ ወይም ከፊት ለፊት መከላከያ መቆቶ አልነበረም አሁንስ የመከላከያ አቋም ወይም ደግሞ መከላከያ አለ በቦታው ወይስ የሶማሌ ክልል ልዩ ኃይል ፖሊሶች ብቻ ናቸው ያሉት
መከላከያ የለም የሚለው መረጃ የተሳሳተ ነው መከላከያ አለ እዛ ግጭት የተፈጠረበት ከተማ አጠገብ ባሪ የሚባል ከተማ ራሱ መከላከያ አለ ስለዚህ ይሄ በሚዲያ የሚሰማው መከላከያ የለም ትክክል አይደለም መከላከያ ቁጥሩ ካለው አገራዊ ወቅታዊ ሁኔታ በድሮ አንሶ ሊሆን ይችላል ግን አለ አሁን ደግሞ ኃይል ጨምሯል አለ ስለዚህ መከላከያ አሉ ነገር ግን በወቅቱ በግዳጅ ቀጠናው ላይ የነበሩ የጠላትን እንግዲህ ያደረጉት የሶማሌ ልዩ ኃይሎች ናቸው
እንግዲህ ለረጅም ጊዜ የአልሸባብ ታጣቂዎች ወደ ኢትዮጵያ ድንበር አልፈው ሲገቡ አይሰማም ብዙ ጊዜ የሚወጡ መረጃዎች ይኖራሉ ከውስጥ ስልጣና እየሰጡ ወይም ደግሞ ከውስጥ የተወሰኑ ሰዎች ያነጋገሩ ከውስጥ ለመረበሽ ይሞክራሉ የሚል ነገር ነው እንጂ ለረጅም ጊዜ ድንበር አልፈው እንደዚህ ሲመጡ አልተሰማም እና የተለየ ምክንያት አለው ያሁኑ ያገኛችሁት በመረጃ
አው አንደኛ ሞክር አይካይም ይለው መረጃ ራሱ ስለት ነው ይወክራል ሁሉንም ይያዘው ተሳክቶለት አንዳንዴ እንደዚህ በዚህ ድፍረት ያህል ተዳፍሮ ዜና በሚሆን ደረጃ ወደ ውስጥ ለገባ ይችላል እንጂ ሁሉንም ይወክሩ ፈንጂ መሳሳቂ ለመግባት ብዙ ነው የሚወክረው ያው ሲከሽፍ አይታወቅም ሲሳካ ይታወቃል ሁለተኛ በአሁኑ ሰዓት ግን የመጠኑ አሁን የመጣበት መጠንና አላማው ከሌላው ለየት ይላል ብሎ ያስገሄዳል አሁን የመጣበት ቀጥታ ኢትዮጵያ ውስጥ ቤዝ ለመስራት ነው ብሎ ብር ተግባር ፈጥሮ ለመመለስ ሊሆን ይችላል በአሁኑ ሰዓት ግን ቤዝ ለመስራት ነው ውስጥ ገብቶ ቤዝ ሰርቶ የውጊያ ቀጠና ለማድረግ ነው ገፊ ምክንያቱ አንደኛ በሌሎች ኃይሎች ይሄ ተልእኮ ስለተሰጥቶ ነው ብለን እናምናለን በቀጠናው ያሉ ከግድቡ ጋር በተያያዙ ችግር ያለባቸው ኃይሎች ቀጥታ በዚህ ጉዳይ ላይ ይዛቸው እንዳለ መረጃዎች ያመለክታሉ። ሀገራችን ውስጥ ረሻ እየፈጠሩ ያሉ ሽብርተኛ ቡድኖችን ቀጥታ እዚህ ውስጥ እንዳሉ መረጃዎች ያሳያል። ስለዚህ ምናልባት በአሁኑ ሰዓት ክፍተት አለ የሚል መረጃ ተሰጥቷቸው ድሮ የነበረው የኃይል የሴኩሪቲ ኃይል በምስራቅ ቀጠና አካባቢ የለም፣ አንዳንድ ቦታዎች ላይ ችግሮች የተነሱ በዚህ ሳይድ መፈት እንችላለን የሚል የመደፋፈር ሁኔታ ሊኖር ይችላል። የተለወጡ ቀጠናዊ የፖለቲካ ሁኔታዎችም ገፋፍቶት ሊሆን ይችላል። ስለዚህ እሱን ቀስ ብለን እናየዋለን። አሁን በደንብ መረጃዎቹን ሳይሰበሰቡ መደምደም ይከብዳል። በእርግጠኝነት ግን ሸባብ ታሊባን አፍጋኒስታን ይዣለሁ ካለ በኋላ በግል እኛም ቀጠናውን ሁሉ መያዝ እንችላለን የሚል አላማ ይዞ እንደተደፋፈረ እናውቃለን በመረጃ። ስለዚህ የእስላማዊ ኢምፓየርን ወደ ኢትዮጵያም እናስፋፋለን የሚል ሀሳብ አላቸው የሚል እመሰለን።
ምን ያህል ነው የተማረኩት ወይም ቁጥራቸው ምን ያህል ነበር?
አልታወቅም። አሁን በጣም ወደ 40-30 ኪሎ ሜትር ሆም ኤሪያ ላይ ነው ግጭቱ የተፈጠረው። እነዛ ሰዎችን የማስወጣት ግኑ በጣም ሰራ የቆየው እየተሰበሰበ ነው። አሁን የሞተውም የሚገኘውም መሳሪያውም እየታየ ነው። ቁጥሩን ይህን ቢያነግርሽም በእርግጠኝነት ግን የገባው ኃይል ተደምስሷል። ከመቶ በላይ በአንድ ቦታ እንደተገደለ እናውቃለን። በርካታ መሳሪያዎች ትላንትና ተማርኳል። ትላልቅ መሳሪያዎችን ብሬን እንደዚህ ሎንች የመሳሰሉ እንግዲህ ቅድም እንዳልኩሽ የሚሰራቸውን አንዳንድ የሴኩሪቲ ስራዎች ቦርደር ላይ ካጠናከርን በኋላ ለዚህ ጊዜ ሰተን እናወጣዋለን። ብሬን
በጣም አመሰግናለሁኝ። እግዜር ይስጥልኝ።
ከአሜሪካ ድምፅ የእሁድ ምሽት ስርጭታችን ይቀጥላል። አድማጮቻችን አብራችሁን ስላላችሁ በእጅጉ እናመሰግናለን። ቀጣዩ ዘገባ ወደ ናይጄሪያ ይወስድናል። በናይጄሪያ በመላው ሀገሪቱ እየተካሄደ ያለው የሰራተኞች ተቃውሞ ረቡዕ ዕለት ከዋና ከተማዋ አቡጃ የተጀመረ ሲሆን ተቃዋሚዎች ባለስልጣናት በክፍያ ምክንያት ከዩኒቨርሲቲ መምህራን ጋር የገቡትን ቅራኔ እንዲፈቱ ግፊት እያደረጉ ነው። የመንግስት ዩኒቨርሲቲዎችን ለማጠናከር መንግስት 500 ሚሊዮን ዶላር ወጪ ለማድረግ የገባውን ቃል ባለመፈጸሙ የዩኒቨርሲቲ መምህራን ከየካቲት ጀምሮ ስራቸውን ያቋረጡ ሲሆን አድማው በሚሊዮን የሚቆጠሩ ተማሪዎች ላይ ተጽዕኖ አሳድሯል። ቲሞቲ ኦቢዙ ከአቡጃ የደረሰንን ዘገባ ስመኝሽ ቆይታ ታቀርባለች።
ለዩኒቨርሲቲ ሰራተኞች ማህበር አጋርነት ለማሳየት የተጠራውና በሺዎች የሚቆጠሩ የናይጄሪያ ሰራተኞች የተሳተፉበት የተቃውሞ ሰልፍ ሁለተኛ ቀኑን ያስቆጠረ ሲሆን ሰልፈኞቹ ወደ ብሔራዊ የመሰብሰቢያ አዳራሽ አምርተዋል። በጥምረት የተካሄደው የተቃውሞ ሰልፍ ዋና ዓላማ ባለስልጣናት ለረጅም ጊዜ መፍትሄ ሊሰጡት ባልቻሉት የመንግስት ዩኒቨርሲቲዎች የገንዘብ ድጎማ ዙሪያ ግፊት ለማድረግ ሲሆን ከአምስት ወር በፊት በርካታ የዩኒቨርሲቲ መምህራን በዚህ ምክንያት የሥራ ማቆም አድማ አድርገዋል። ሆኖም ተቃዋሚዎቹ ሌሎች አስቸኳይ ትኩረት ያስፈልጋቸዋል ያሉትን እንደ የደህንነት ችግርና የናይጄሪያ ኢኮኖሚ የመሳሰሉ ጉዳዮችንም አንስተዋል። የናይጄሪያ የሰራተኞች ኮንግረስ ፕሬዝዳንት የሆኑት አዩባ ዋባንዳሉት እነዚህ ችግሮች የመነጩት ባለስልጣናት ለአመታት የትምህርት ዘርፉን ችላ ብለው በመቆየታቸው ነው።
The children of the working class, the children of the rent privilege have been at home for the past
የሰራተኛው ክፍል እና ብዙም ምድር ያላገኘው ህብረተሰብ ልጆች ላለፉት 5 ወራት እቤት ተቀምጠዋል። ግን ማንንም ግድ አይሰጠውም። የነሱ ልጆች ግን በየቀኑ በውጪ ከሚገኙ ዩኒቨርሲቲዎች ይመረቃሉ። እኛ እንድናይላቸው ደግሞ በየማህበራዊ ሚዲያ በድፍረት ይለጥፏቸዋል። የዜጎችን የትምህርት መብት መንፈግ ማለት ሁሉንም ነገር መንፈግ ማለት ነው።
መምህራን እያካሄዱት ባለው የሥራ ማቆም አድማ ምክንያት በመንግስት ዩኒቨርሲቲዎች ውስጥ ይማሩ የነበሩ ከ8 ሚሊዮን በላይ ተማሪዎች ከትምህርት ገበታ ርቀዋል። ከነዚህ አንዱ በተቃውሞ ሰልፉ ላይ ተሳተፈው አዳሙ ዑመር አንዱ ሲሆን በአህማዱ ቤሎ ዩኒቨርሲቲ የመጀመሪያ ዲግሪ ተማሪ ነው።
getting to some stage that I cannot even tell.
አሁን የናይጄሪያ መንግስት የሚያደርገውን ማንኛውም ነገር መቋቋም የማልችልበት ደረጃ ላይ ደርሻለሁ። ዩኒቨርሲቲ የገባሁት እንደ አውሮፓውያን አቆጣጠር በ2019 ሲሆን አሁን መመረቅ ነበረብኝ።
የዩኒቨርሲቲ መምህራን ከትምህርት ሚኒስቴር ባለስልጣናት ጋር በየካቲት ወር ባደረጉት ስብሰባ ባለስልጣናቱ እንደ አውሮፓውያን አቆጣጠር በ2009 ዓመተ ምህረት በትምህርት ተቋማት ላይ ለማዋል ቃል ገብተውት የነበረውን የ500 ሚሊዮን ዶላር መዋለ ንዋይ እንዲተገብሩ የጠየቁት ጥያቄ ምላሽ ባለማግኘቱ ስራቸውን አቁመዋል። የናይጄሪያ የመንግስት ዩኒቨርሲቲዎች በሚያገኙት እጅግ ዝቅተኛ የገንዘብ ድጎማና የተዳከመ አስተዳደር ምክንያት ከፍተኛ ችግሮች የሚደርስባቸው ሲሆን በርካታ ታዎቹ በቂ የትምህርት ቁሳቁስም የላቸውም። ተቃዋሚዎቹ የናይጄሪያ መምህራን የሚከፈላቸው ገንዘብ ከሌሎች ሀገሮች ጋር ሲነጻጸር እጅግ ዝቅተኛ መሆኑንም ይገልጻሉ። ኢማኑኤል ኦሶዴኬ የዩኒቨርሲቲ ሰራተኞች ማህበር ሊቀመንበር ሲሆኑ መምህራኑ የሥራ ማቆም አድማ በማድረጋቸው ባለስልጣናት ደሞዝ ባለመክፈል ሊቀጧቸው እንደሞከሩ ይገልጻሉ።
ችግሩን በመፍታት ፋንታ መጀመሪያ ያደረጉት ነገር ደሞዛችንን ማስቆም ነው። ይህን በማድረጋቸው በሁለት ወይም በሶስት ወር ውስጥ ለምነን የምንመለስ መስሏቸው ነበር። ግን አባሎቻችን ጠንካራ በመሆናቸው አድማውን ለሁለት ዓመት እንዲቀጥል አደረጉ። ምንም ነገር ቢፈጠር የናይጄሪያ ዩኒቨርሲቲ ስርዓት እንዲቀየር ማድረግ አለብን።
አንዳንድ የህግ አውጪዎች ሮብለት ለተቃዋሚዎቹ በሰጡት ምላሽ ባለስልጣናቱ ቃል የገቡትን ገንዘብ እንዲከፍሉ ጥቂት ጊዜ እንዲሰጣቸው ጠይቀዋል። በየካቲት ወር ባለስልጣናቱ ቃል ከተገባው 500 ሚሊዮን ዶላር 230 ሚሊዮኑን መስጠታቸውን ገልጸው ነበር። የናይጄሪያ የሰራተኞች ኮንግረስ በተለያዩ ዘርፎች የሚሰሩ በሚሊየን የሚቆጠሩ ሰራተኞችን ያቀፈ ሲሆን የዩኒቨርሲቲ መምህራን ማህበሩንም ያካትታል። እንደ አውሮፓውያን አቆጣጠር በ2020 ዓመተ ምህረት ተካሂዶ የነበረ ተመሳሳይ የሥራ ማቆም አድማ ለ9 ወር ቀጥሎ እንደነበር ይታወሳል።
ከአሜሪካ ድምጽ በቀጥታ እየተደመጠ የሚገኘው የእሁድ ምሽት ዝግጅታችን ይቀጥላል። እዚህ ላይ የሙዚቃ አፍታ እንውሰድ። ቆየት ካሉና ተወዳጅ ከሆኑት የታምራት ሞላ ሙዚቃዎች መካከል አንዱን እንሆ። በናፍቆት አለንጋ ጨክነሽ ልቤን የቀጣሽው እቱ የምወድሽ ናፍቆቴ የት ነበር ያለሽው ይላል ታምራት።
ሰላማችን በማጣቴ
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በመደመጥ ላይ ያለው ዝግጅታችን ይቀጥላል። ላቭግራስ ኢትዮጵያ ከተመሰረተ 3 ዓመታት ያስቆጠረ ሲሆን በቅርቡ ሱሉልታ ላይ በከፈተው ተቋም አማካኝነት ከጤፍ የሚሰሩ ደረቅ ምግቦችን እያመረተ ይገኛል። በቅርቡም ኃይል ሰጪ መጠጦችን ማምረት ለመጀመር እየተንደረደረ መሆኑን የተቋሙ መስራች ለአሜሪካ ድምፅ አስታውቋል። ኤደን ገረመው ዝርዝሩን ታጋራናለች።
ዊሊያም ላቭግራስ የጤፍ ሌላኛው ሳይንሳዊ ስሙ ነው ይላሉ። ከጤፍ የተለያዩ የምግብ ግብአቶችን የሚያመርተው ላቭግራስ ኢትዮጵያ መስራች ዮናስ አለሙ ወይም ይልቃል ከጤፍ ጋር ያለኝ ቁርኝትም ከእድገቴ ጀምሮ የመጣ ነው ይላል።
ገበሬ ልጅ ነኝ። ጤፍ እያረስኩ ነው ያደግኩት። ጤፍ ምንነቱን ለኢትዮጵያ ገበሬ ለኢትዮጵያ ሕዝብ ምን እንደሆነ ሁላችንም እናውቀዋለን። ይሄ ደግሞ ከእርሻ ጀምሮ ነው የማውቀው። አይ ግሮፕ ያደግኩበት ነገር ነው። በደምብ ነው የማውቀው። ኢትዮጵያን ትዬ ከኢትዮጵያ የወጣሁት ቆይቷል፣ ብዙ ጊዜ ሆኖኛል። በመንግስቱ ኃይለማርያም ጊዜ ስኮላርሽፕ ተማሪ ሆኜ ነው ከኢትዮጵያ የወጣሁት። ስኮላርሽፕ አሸንፌ ከዛ እንግሊዝ ሀገር ትምህርቴን ጨረስኩኝ። ወደ 17-18 ዓመት ውስጥ ኢንቨስትመንት ባንኪንግ ኤሪያ ላይ ነው ስሰራ የቆየሁት። ትላልቅ እንደ ጄፒ ሞርጋን፣ ቢኤንፒ ፓሪባ፣ ክሬዲት ስዊዝ እንዲህ አይነት ኩባንያዎች ውስጥ ነው ስሰራ ለብዙ ጊዜ የቆየሁት ፋይናንስ ኢንዱስትሪ ውስጥ። ሰው ከእርሻ ከጤፍ ተለያይቼ ነበር ለብዙ ጊዜ። ግን ኦብቪየስሊ ልክ እንደማንም ኢትዮጵያዊ ሁሌም ወደ ሀገሬ ለመመለስ በተወሰነ መልኩ የሆነ ኮንትሪቢዩት ለማድረግ የሚኘው ያው እና ኤኒዌይስ ከጉዞዬ እንደዛ ነበረ። ከልጅነት ጀምሮ ተመልሼም ወደ እርሻ ወደ ጤፍ የገባሁበት ምክንያት ይሄው ነው። የሁሉም ኢትዮጵያዊ ፔን ነው ያለው ሁኔታ እና በዚህ መልኩ ነው ወደዚህ የገባሁት።
ከሰላሳ ዓመታት የውጭ ሀገር ኑሮ በኋላ ታዲያ ወደ ኢትዮጵያ በመመለስ የራሱን አበርክቶት ለመወጣት ሲመጣ ተመልሶ በጤፍ ላይ ምርምር መጀመሩንም ነው አቶ ዮናስ የሚገልጸው።
ጤፍ ፓተንት እንደሆነ በዳች ነጋዴዎች ብዙ ኢትዮጵያውያን እናውቃለን። በጣም እንደማንም ኢትዮጵያዊ የሚያቀትለኝ ነገር ነበረ። ዋዝ ቬሪ ቬሪ ፔንፉል። ብዙም ሪሰርች አድርጌዋለሁ ለምን ለዛ እንደበቃን። ፋንዳመንታሊ ኢቨንቹዋሊ የተረዳሁት ነገር ምንድን ነው፣ እኛን ፓተንቱ የሚያግደን ከእንጀራ እና ከቂጣ ገንፎ ወቴቨር ከተለመደው ትራዲሽናሊ ከምናረጋቸው ስራዎች ውጪ ጤፍን ሌላ ኮመርሻል ፕሮዳክት ምርት አምርተን ለዓለም ገበያ ማዋላት ፓተንት ባለባቸው ሀገሮች ውስጥ ማዋላት ትችሉም ነው። መጀመሪያ ማድረግ የጀመርኩት እና የሞከርኩት ወደዚህ ፕሮጀክት ስመጣ ድሮስ ጤፍን ከእንጀራ እና ከቂጣ ውጭ ምን ማድረግ እንችላለን? ወደ ምንነት መቀየር እንችላለን? ሌላ ኮመርሻል ፕሮዳክቶች ማድረግ እንደምንችል ነው ፕሩቭ ማድረግ የጀመርኩት። ወደ ፓስታነት መቀየር እንችላለን፣ ወደ ብሬክፋስት ሲሪያልነት፣ የቁርስ እቃ፣ የኤነርጂ ድሪንክ ምናምን የተለያዩ ምግቦችን ማምረት እንችላለን ወይ? ያንን የማንችል ከሆነ ፓተንት ተደረገ አልተደረገ ለኢትዮጵያ ሕዝብ ምንም የሚጠቅመው ነገር የለም። መጀመሪያ እዚህ ፕሮጀክት ላይ ስጀምር የጀመርኩት ያንን እዛ ላይ ነው መስራት የጀመርነው።
የምርምር ታዲያ አሁን ስሉልታ ላይ ከአመታት ጥረት በኋላ በተቋቋመው ፋብሪካ ውስጥ ከጤፍ የተሰሩ የተለያዩ ምርቶችን ማውጣት መቻሉን ይገልጻል።
ለብዙ ጊዜ እንዲቆይ ለአርቲፊሻል ፕሪዘርቫቲቭስ፣ ከለሪንግስ እንዲህ አይነት ነገሮችን አልጠቀምም። ኢንፋክት እንደውም ላስት ይር ፍሪ ፍሮም የሚባል ከ14 ከሚታወቁ አለርጀንስ ነፃ የሆነ ምግብ ተብሎ እዚህ ሀገር ጎልድ ተሸልመናል። ዊ ወር ዘ ዊነርስ በዩኬ እዚህ ሀገር ስል ዩኬ ውስጥ እና አሁን ዩኬ ውስጥ ስላለው ነው እዚህ ሀገር ምለው። ስራዬን ከመልቀቄ በፊት ነው ወደ ፓስታነት በጣም አውትስታንዲንግ የሆነ ፓስታ ከጤፍ በጣም ኦልሞስት ጤፍ አይደለም ስንዴ አይደለም ብልሽ ራሱ አታጥቀበኝም በቃል ነገርኩሽ። እና በጣም ቆንጆ ፓስታ ማምረት ቻልን ከጤፍ። ብዙ ጊዜ ፈጀብን፣ ብዙ ትራያል ነበረው። ለነገሩ ሰው ሁለት ሬንጅ ነው አሁን የነገርኩሽ። ሶስተኛው አንደኛው ብሬክፋስት ሲሪያል፣ ሁለተኛው ስናክስ ሬንጅ ያልኩሽ ነው። ሶስተኛው ደግሞ ፓውደርድ ቤቨሬጅ የሚባል ሬንጅ ነው። ፓውደርድ ቤቨሬጅ በትንሽ የሳሸት የሚታሸግ ነገር ነው። ኤፌክቲቭሊ እዛ ውስጥ ያለው ምንድን ነው? ኦል ኢሰንሻል ቫይታሚንስ እና ሚኔራልስ እዛ ውስጥ አሉበት፣ ለሰውነት ያስፈልጋሉ የሚባሉ እሱ በውሃ በምታገኝ ጊዜ ወይ ወተት በምታገኝ ጊዜ እዛ ውስጥ አድርገሽ ሼክ አድርገሽ ትጠጫለች። እዚህ ሀገር ፕሮቲን ሼክ ምናምን እያሉ በተለይ ስፖርት ጂምናዚየም ምናምን ምስት ያለም፣ ግን እኛ ሀገር ሞር አፎርደብል በሆነ መልኩ ለህዝቡ አዘ ፉድ ሰፕሊመንት ማቅረብ የምንችልበትን እንትን ብለን እሱን በሚቀጥለው 2-3 ሳምንት ውስጥ ወደ ገበያ ይዘን ለመቅረብ እየተንደረደርን ነው።
ላቭግራስ ኢትዮጵያ ምርቶቹን አውሮፓ ውስጥ ባሉ ትላልቅ የገበያ ማዕከላትና መሸጫ ሱቆች ውስጥ ማስገባቱን አቶ ዮናስ ይገልጻል። ነገር ግን ይህን በማስፈጸሙ ሂደት ውስጥ የጤፍ ባለቤትነት ባለሙሉ መብት ከሆኑት ተቋማት ጋር መደራደርም ነበረባቸው።
እናደርጋለን ብለን የጀመርነውን ነገር ማድረግ ጀምረናል። ትላልቅ ሱፐር ማርኬትስ እንደ ሰልፍሪጅስ፣ ፕላኔት ኦርጋኒክ፣ ሆል ፉድስ አምሽሮ የምታውቁት ነው። ሆል ፉድ ዩሮፕ ነው አክቹዋሊ፣ አሜሪካ ላይ ነው ገና። ኦካዶ የሚታወቁ ትላልቅ ሱፐር ማርኬቶች ናቸው። እንዲህ አይነት ሱፐር ማርኬቶች ገብተናል። በጣም አስቸጋሪ ጊዜ ነበረ። ባይ ዘ ወይ በጣም ታፍ ታይም ነበረ። እየደወሉ ይረብሹን ነበረ፣ ፓተንት ሆልደሮች ማለት ነው። ሊጋል ፔፐር ወርክ ስላላቸው ትላልቅ ሱፐር ማሆን ለምሳሌ ኦካዶ ሱፐር ማርኬት ስንገባ እዚህ ኦካዶ ትልቁ የዚህ ሀገር ውስጥ ትልቁ ኦንላይን ሪቴይለር ኦካዶ የሚባለው ዩኬ ውስጥ ማለት ነው፣ እንግሊዝ ሀገር ውስጥ ፓተንት ቫዮሌት ያደረገ ፕሮዳክት ስቶክ አድርጋቸዋል ብሎ መንገር ብቻ ነው ያለባቸው። እና ያ ሪቴይለር እኛን ሪጀክት ካደረገን ከዚያ በኋላ ከገበያ መጣል ማንም ያንን ስቶሪ የሰማ ሰው እኛን አይነካንም። እና እውነትም እንደሚያባረሩ እናውቃለን። ሶ ፒስፉሊ ከነሱ ጋር ኔጎሽት አድርገን መጨረስ ነበረብኝ።
ለምርቶቻቸው ግብአት የሚሆነው ላቭግራስ ወይም ደግሞ ጤፍን ከገበሬ ማህበራት እንደሚገዙ ገልጸው፣ አሁን ላይ ተቋማቸው ባለበት ደረጃም ገበሬው ምርቱን ከገለባው በሚለይበት ሂደቶች ውስጥ ያሉትን ክፍተቶች ለመሙላት እየተንቀሳቀሰ ነው ይላሉ።
አብረን የምንሰራው ከኮኦፐሬቲቭ ፋርማሮች ጋር ነው። ከእህላቸውን ከነሱ ከመውሰድ ውጭ ደግሞ የእነሱን ይልድ ኢምፕሩቭ ለማድረግ እንደምታውቂው ስትል ኢትዮጵያ ውስጥ ባይፋር ማጆሪቲው ብዙም የተለወጠ ነገር የለም። ያው እንደምታየው በበሬ ነው የሚታረሰው፣ ብዙውን በእጅ ነው የሚታጨደው፣ በበሬ ነው የሚወቃው። በነፋስ እንዲህ እያቦነንን ምናምን ነው። ልክ እኔ ልጅ እያለሁ የገበሬ ልጅ ነኝ እንዳልኩሽ የዛ ጊዜ እንደምናደርገው አሁንም ከሰላሳ ዓመት ምናምን በኋላ ስመለስ ለክል ተመሳሳይ ነገር፣ ብዙም የተቀየረ ነገር የለም። ኖበዲም ሊቀይርልን የሚችልም ሰው የለም። እኛውን ልንቀይረው የምንችለው ማለት ይሄን ነው አሁን እያደረግን ያለ ነው። ለምሳሌ አንድ የወሰነው ፕሮጀክት ቀጭ ቀጭ እያልን ስለቴ ሁሌ እናወራለን። ምንድን ነው ቀጭ ቀጭ? ሲምፕል፣ መሬት ላይ እናወቀዋለን፣ መሬት ላይ እናፍሰዋለን። ፋይን ሳንድ ያለበት ድቃቃ አሸዋ ያለበትን አብሮ ይታፈሳል። አንደኛ ኳሊቲ ዲግሬድ ያደርጋል፣ ሁለተኛ አየር ላይ ስንበት ነው በጣም ብዙ ለውስ ነው ያለው እና ከሌሎችም እውቀት ካላቸው ሰዎች የአግሪካልቸራል ሪሰርች ኢንስቲትዩት ምናምን ኢትዮጵያ ውስጥ ካሉ ከእነሱ ጋር ማብረን እየሆንን ምን አይነት ለውጥ ልናመጣ እንችላለን። ሁሉንም መቀየር አንችልም፣ ግን ኢትስ ፓርት ኦፍ አወር የኛ አንዱ አምቢሽናችን እና የምንሰራው ስራ እንደዚህ ነው።
የላቭ ግራስ ኢትዮጵያ መስራችና ዋና አስተዋዋቂ አቶ ዮናስ ተቋማቸው በመስፋፋት ሂደት ላይ በመሆኑ አሁንም ቢሆን የግብርና ፍቅር ላለው ሰው ሰፊ የሆነ የስራና የስልጠና እድል እንዳለ በመግለጽ በዚሁ አጋጣሚ አስተዋውቋል።
መዝገበ አምሮ የ180 ኢትዮጵያን የሚዲያ ሰዎችን ፍኖተ ሙያ የሰነደ አዲስ መጽሐፍ ነው። የአንጋፋና ወጣት ጋዜጠኞችን ታሪክ በተገቢው መንገድ በማሰባሰብ ለቀጣይ ትውልድ የማሸጋገር ግብ እንዳለው የተነገረለትን መጽሐፍ ዝግጅት ያስተባበረው ተወዳጅ ሚዲያና ኮሚኒኬሽን የተባለ ድርጅት ነው። ስለ መጽሐፉ ዝግጅትና ፋይዳ ለማወቅ የድርጅቱን ኃላፊ ጋዜጠኛ ዝራ እጅጉን አነጋግረናል። መጽሐፉን ማሳተም አስፈላጊ የሆነበትን ምክንያት ቀድሞ ያስረዳናል።
እንግዲህ ይህን መጽሐፍ ለማዘጋጀት የታሰበበት ዋናው ምክንያት አንደኛ ኢትዮጵያ ውስጥ በጠንካራ ሽፋን ወይም በሃርድ ከቨር የታተሙ መረጃ ሰጪ በኢንሳይክሎፒዲያ ቅርጽ የተዘጋጁ መጽሐፎች ስለሌሉ ነው። ሁለት ደግሞ እኛ እንደ ተወዳጅ ሚዲያ እና ኮሚኒኬሽን ዘመን ተሻጋሪ ስራዎችን ለመስራት ለትውልድ የሚቀመጡ ስራዎችን የመስራት ግብ ስለነበረን፣ ከዚህም ባሻገር ደግሞ በህይወት ያሉ የመገናኛ ብዙሃን የጥበብ ሰዎችን በተለያየ ሙያ ላይ ያሉ ሰዎች ህይወታቸው ሳያልፍ ታሪካቸውን ሰንዶ ማስቀመጥ አላማችን ስለነበር ለልጆቻቸውም ለትውልዱም አንድ ነገር እንዲቀመጥ በማሰብ ነው ይህንን ስራ የሰራ ነው።
በዚህ መጽሐፍ ውስጥ ያካተትካቸውን ሰዎች ለመምረጥ መስፈርቱ ምን ነበረ?
የእኛ ድርጅት እንደ ተወዳጅ ሚዲያ እና ኮሚኒኬሽን በዚህኛው ለየት የሚያደርገው ነገር ከዚህ ቀደም ከተማርናቸው ትምህርቶች ልምድ ቀስመን ራሱን የቻለ የስድስት አባላት ያሉት የመማክርት ቡድን፣ አምስት አባላት ያሉት ደግሞ የአማካሪዎች ቡድን፣ በዚህ ሰባ ዩኒቨርሲቲ የጋዜጠኝነት ትምህርት ቤት ከዚህ ጋር በተያያዘ የሚያማክሩን ሰዎች አሉ። እነዚህ ሰዎች ባሉበት ወደ 10 የሚደርሱ ጋዜጠኝነትን መሰረት ያደረጉ መስፈርቶችን በማውጣት ነው ይሄንን ስራ የሰራ ነው። እንግዲህ ዋናው መስፈርታችን ፕሮፌሽናሊዝም ላይ ትልቅ ስራ የሰሩ የጋዜጠኝነትን ሙያ ለማሳደግ በኖሩበት ዘመን ትልቅ አስተዋጽኦ እያበረከቱ እንደዚሁም ደግሞ በሀገራችን ውስጥ ትክክለኝነት እውነትን በመናገር እንደዚሁም ደግሞ ታሪካቸው ወይም ደግሞ የሰሩት ስራ መለስ ተብሎ ሲታይ ከጋዜጣ ላይ ከሬዲዮ ከቴሌቪዥን ሲፈለግ ለትውልዱ አንድ ታላቅ ቁም ነገር አበርክቷል ብለን እኛ ያመንባቸውን 180 የሚደርሱ ከ1950 እስከ 2004 ያሉ ባለሙያዎችን ስንር ነው። ሁሉም ፐርፌክት ናቸው ይሄን መስፈርት ያሟላሉ ለማለት ሳይሆን፣ ግን ቢያንስ ሁሉንም ጋዜጠኛ የሚዲያ ባለሙያ የመሰነር ግብ ስለሌለን ቢያንስ የማጥራቱን ስራ እንዲያቀልልን ወደ 10 መስፈርቶችን ለማውጣት ሞክረናል።
ይህንን መጽሐፍ በማዘጋጀት ረገድ የገጠሟችሁ ፈተናዎች ምን ነበሩ?
እንግዲህ እኔ በግሌ እዚህ ስራ ውስጥ የዚህ ሀሳብ አመንጪ በሆንም ከእኔ ጋር አብረው የተጓዙ ባለሙያዎች አሉ። የመማክርት አባላት ቤርሳቤ ጌቴ፣ ጥበቡ በለጠ፣ እጩ ዶክተር አየለ አዲስ፣ አለምሰገድ አበበ፣ አይናለም ሀድራ፣ እነዚህ እንግዲህ ከእኔ ጋር በተለያየ ምክንያት አብረው የሰሩ እና በበጎ ፍቃድ እንደ መማክርት አባላት ሆነው የሚያገለግሉ አሉ። ይቅርታ ሄረንክ ስዩምንም ዘንግቸዋለሁ። ሄረንክ ስዩምም አለ እና ባለሙያዎችን ስንመርጥ በተለይ ከ1980ዎቹ እስከ 90ዎቹ እና 2000ዎቹ ያሉ ወጣት ባለሙያዎችን ስንመርጥ በጣም ፈተና ውስጥ ገብተን ነበር። ምክንያቱም የትኛውን ባለሙያ ከየትኛው እናስቀድማለን? የትኛው ምን አሻራ አኑሯል? ሰነድ ዶክሜንት በሌለበት እኛ ሀገር ደግሞ በአብዛኛው ጊዜ አንደኛውን አንዱ አንዱን የማክበር ነገር ብዙ የለም። የአንደኛው ታሪክ ሲወጣ ደግሞ እሱ ምን ሰርቶ ነው የሚወጣው የሚሉ ነው ያሉት። እኛ ደግሞ በአብዛኛው በቅርብ አለቆቻቸው፣ በጓደኞቻቸው በሚሰጥ ምስክርነት ነው በአብዛኛው ማስረጃ የምናሰባስበው። በዚህ ጉዳይ ላይ ብዙ ጊዜ ገጥሞናል። እንዴት እከሌን ድረገጻችሁ ላይ ታወጣላችሁ? ምን ሰርቶ ነው የሚሉ ፈተናዎች አሉ። ይሄ እኛ በምንሰራው የዳኝነት ወይም ደግሞ የመሰነድ ስራ ላይ ትልቅ የሆነ ተግዳሮት ነው የሆነብን። ምክንያቱም አንድን ሰው ጋዜጠኛ ስለሆነ ብቻ አንሰንደውም። የቅርብ ሰዎቹ በሚሰጡት ምስክርነት ስለሆነ የምንሰራው አንዳንድ ጊዜ እንደዚህ አይነት ችግሮች ገጥመውን ነበረ። በእርግጠኝነት ግን ይሄንን ችግር ለማለፍ የሄድንባቸው ርቀቶች በጣም ከባድ ነበሩ። ኃላፊነትን መውሰድ ይጠይቃል። የአንድን ሰው ታሪክ እዛ መጽሐፍ ላይ እንዲወጣ ስንሰነድ አላማችን መሰነድ ነው እንጂ ሰውየውን ማሞጋገስ፣ ሰውየውን ማበረታታት ብቻ አይደለም። ታሪክ መሰነድ አለበት የሚል መልእክት የነበረን ነገር ግን አንዳንድ ሰዎች እከሌ እዚህ መጽሐፍ ላይ ካለ የኔ ታሪክ የለም፣ እከሌ ሳይኖር የኔ ታሪክ መኖር የለበትም፣ እኔ ምን ሰርቼ ነው ታሪክ የሚወጣው በማለት ምላሽ ሰጥተው ነበረ። በዚህ ምክንያት እዚህ መጽሐፍ ላይ ታሪካቸው መግባት ሲኖሩበት ያልገቡ በርካታ ሰዎች አሉ። ይህን መጽሐፍ ግን ሲያዩ በተለይ በሶሻል ሚዲያ ላይ ሲተዋወቅ አሁንም ከማተሚያ ቤት መጽሐፉ ስለወጣ መጽሐፉን ስናሳያቸው ምን አለ በገባን ያሉ ሰዎች ነበሩ። ለእኛ ግን ትንሽ ፈታኝ ነበረ። ለእኔ በግሌ ሰዎቹ ጋር መደወል፣ ማሳመን፣ መረጃዎችን ማሰባሰብ፣ ዶክሜንት ከጋዜጣ ላይ ከመጽሔት ማጣራት፣ እውነት ከሌ እዚህ መስሪያ ቤት ሰርቷል ወይ፣ ምን ነበር አሻራው፣ ወይስ እንደው ዝም ብሎ ሰው የሚያዘናንቀው ሰው ነው? ይሄን ማጣራቱ ከባድ ነበር። ሀብትሽ፣
የዚህ መጽሐፍ መዘጋጀት የኢትዮጵያ ጋዜጠኞቹን ታሪክ በመዘከር ረገድስ የሚኖረው ሚና ምንድን ነው ብለህ ታስባለህ?
ትልቁ የዚህ መጽሐፍ መሰነድ ጥቅሙ ጋዜጠኝነት ለሚማሩ በተለይ ደግሞ በጆርናሊዝም ስኩል ውስጥ ላሉ ልጆች፣ ወጣት ተማሪዎች ጠቀሜታ አለው። ከዚህም በተጓዳኝ ደግሞ ምርምር ለሚያደርጉ ሰዎች ጋዜጠኝነት በተለይ ደግሞ እኛ ሀገር ብዙ ጊዜ ሰዎች ሲማሩ ምሳሌ የሚጠቀሰው የውጭ ሀገር የሚዲያ ባለሙያ ነው። ወይ ቢቢሲ የሚሰራ ወይ ደግሞ ሌላ ቦታ የሚሰሩ የውጭ ሀገር ባለሙያዎችን ነው ኮት የምናደርገው። ይሄ ከሚሆን ይልቅ ግን ኢትዮጵያውያን ባለሙያዎች እነ አሳምነው ገብረወልድ፣ እነ ማዕረጉ በዛብህ፣ እነ ሙሉጌታ ሉሌ የመሳሰሉት በ1950ዎቹና 60ዎቹ የነበሩ ሰዎች ምሳሌ እንዲጠቀሱ የእነሱን የስራና የህይወት ታሪክ መሰነድ አስፈላጊ ስለሆነ ጠቀሜታው ያየለ ነው። ሁለት ደግሞ መገናኛ ብዙሃኖች ስለ ጋዜጠኞች እንደው አንድ ነገር እንስራ፣ ሽልማት እንሸልም፣ እውቅና እንስጥ ብለው መገናኛ ብዙሃኖች ከፈለጉ የትኛው ባለሙያ በየትኛው ዘመን ነበር ምን ሰራ የሚለውን መረጃ የሚሰጥ ዶክሜንት ነው መዝገብ አእምሮ።
ዝራ፣ ከዚህ ቀደምም የተለያዩ ሰዎችን ታሪክ እንዲሁ በድምፅና በምስል ሳይቀር ሰንድሃል። አሁን ደግሞ ይህን መጽሐፍ ታተም አድርገሃል። በመጪ ዘመን ልታደርጋቸው ያሰብካቸው ጉዳዮች ውስጥ ምንድን ናቸው?
እንግዲህ ያው ተወዳጅ ሚዲያና ኮሚኒኬሽን ከተመሰረተ 18 ዓመት ቢሞላውም ግን በተለይ ባለፉት 5 ዓመታት 2009 ኢትዮጵያ ውስጥ ብዙ ያልታዩ ስራዎችን በተለይ ከታሪክ ጋር በተያያዘ ትኩረቱን ሙሉ ለሙሉ ግለ ታሪክ፣ ህይወት ታሪክ፣ የኢትዮጵያ ጉዳይ ላይ ትኩረቱን አድርጎ መስራት ከጀመረ 5 ዓመት ሆኖታል። ብዙ ተቀባይነትንም አግኝቷል በምሁራንም ዘንድ። ስለዚህ አላማችን አሁን የኢትዮጵያ ኢንሳይክሎፒዲያ ብለን መዝገበ አእምሮን በተለያዩ ሙያዎች ወደ 30 መስፈርቶችን አውጥተናል። የተለያዩ መምህራኖች፣ መንግስታዊ ስራ ኃላፊዎች፣ የጦር መሪዎች፣ የአካውንቲንግ ባለሙያ እያደረግን እንደዚህ እየከፋፈልን በየዘርፎቹ ለኢትዮጵያ የሰሩ ሰዎች በህይወት ያሉም የሌሉም የእነሱን ታሪክ በየአመቱ በአመት አንድ ጊዜ በኢንሳይክሎፒዲያ በተለያዩ እኛ በምንፈጥራቸው ድረገጾች ላይ አውጥቶ ኢትዮጵያውያን ሰው ነበራቸው፣ ባለውለታም አላቸው፣ በህይወት ያሉም ሰዎች በኖሩበት ዘመን አሻራ አላቸው የሚለውን ለማሳየት ነው። እንደሚታወቀው ብዙ ጊዜ ታሪክ የሚሰነደው ሰው ከሞተ በኋላ ወይም ደግሞ ትልቅ ስራ መስራት አለበት። እኛ ግን ሁሉም ሰው ባኖረው አሻራ ልክ እድሜው 30ም ይሁን 25 ዓመትም ይሁን 22 ዓመትም ይሁን ለሀገሩ አንድ ስራ ከሰራ ያ ሰነድ ለትውልድ መቆየት አለበት ብለን ስላመንን በዚህ ጉዳይ ላይ እንሰራለን። ከዚህም በተጓዳኝ እነዚህ ስራዎች ራሳቸው ኦዲዮ ይኖራቸዋል ለአይነ ስውራን። አሁን ይሄ የመዝገበ አእምሮ ከሁለት ወር በኋላ ኦዲዮ ይወጣል፣ በድምፅ ይተረካል። ስለዚህ ዞሮ ዞሮ ትልቁ ዓላማችን የኢትዮጵያውያንን ታሪክ ዳጎስ ባለ መዝገበ አእምሮ በተሰኘ መጽሐፍ መሰነድ ነው ዓላማችን።
እጅግ በጣም አመሰግናለሁ ጋዜጠኛ እዝራ እጅጉ። መዝገበ አእምሮ ስለተሰኘው የኢትዮጵያ ሚዲያ ሰዎችን ታሪክ ስለሰነደው አዲስ መጽሐፍ ስለነገርከን በጣም አመስጋኞች ነን። መልካም ቀን ይሁንልህ።
እኔም አመሰግናለሁ ሀብታሙ።
ከአሜሪካ ድምፅ በመደመጥ ላይ የሚገኘውን የዛሬ ሐምሌ 24 2014 ዓ.ም የምሽት ስርጭታችን ነው በማዳመጥ ላይ የምትገኙ አድማጮች። አብሬያችሁ ያለሁት ደግሞ ሀብታሙ ስዩም ነኝ። ዋና አዘጋጅ ጽዮን ግርማ። አስመራ ተወልዳ ኢትዮጵያ ያደገችው ረዳይት ወንድሙ በአስራዎቹ የዕድሜ ክልል ሳለች ከሰባት እህትና ወንድሞቿ ጋር ወደ ዩናይትድ ስቴትስ በመሄድ በቺካጎ ግዛት አድጋለች። የፎቶግራፍ ጥበብ የልጅነት ህልሟ ቢሆንም በዙሪያ ባሉ ሰዎች ጫና ነርሲንግ ተምራለች። ይሁን እንጂ በዛ ሙያ ላይ ከዚህ በላይ ለመቆየት እንዳልፈለገች በመግለጽ ከጊዜ በኋላ ሙሉ በሙሉ ፊቷን ወደ ፎቶግራፍ ጥበብ አዙራለች። ፕላቲኒየም የተሰኘ ጥንታዊ የፎቶግራፍ ጥበብ ባለሙያም ሆናለች። ኤደን ገረመው አነጋግራታለች።
የተወለደችው አስመራ ከተማ ሲሆን እስከ 10ዎቹ እድሜዋ ድረስ አዲስ አበባ አድጋለች። ረዴት ወንድሙ ከልጅነቷ ጀምሮ የፎቶግራፍ ፍቅር እንደነበራትም ተናገራለች። ገና አፍላሳለች ወደ ዩናይትድ ስቴትስ ቺካጎ ግዛት በመምጣት ፈጣን ዘመኗን በውጭ ዓለም ያደረገች ሲሆን ቤተሰቦቿ የመጀመሪያ ህልሟ ኑሮን የሚደግፍ ነው ብለው ባለማመናቸው በህክምና ላይ መቆየቷን ተናገራለች።
አዲስ አበባ ከአስመራ በኋላ አዲስ አበባ ሙቭ አረግን። አዲስ አበባ በኋላ ልጅም እያለሁኝ ነው ቲኔጅ እያለሁኝ ነው ቺካጎ ሙቭ አረግን። ቲኔጅ ላይፌን አብዛኛው ያው ቺካጎ ነው ያደኩት። ከቺካጎ በኋላ ኮሌጅ መጣ። ኮሌጅ ለመሄድ ፎቶ ለማንሳት ፎቶ ለመማር ነው የፈለኩት የነበረው። ያው እናትና አባቴን ፎቶ ለመማር ፈልጋለሁ ብዬ ስነግራቸው ፎቶ እኮ አያበላም የሚባለው ጥያቄ መጣ። በኋላ እሺ እስኪ ምን ላጥና ብዬ ነርሲንግ አጠናሁኝ። ከነርሲንግ ጋር ፎቶ አነሳ ነበረ። የፎቶ ነገርም አልተውኩትም ኮምፕሊትሊ፣ እሱም አልተወኝም። ትንሽም ኮሌጅ ላይ አጥንቼ ነበረ። ሶ ፕራክቲስ እንዲህ ያደረግ ነበረ። በኋላ ሜቢ 5 ወይ 6 ዓመት ወሰንኩኝ። ይህን የፎቶ ነገር ሊወጣል ስላልቻለ ፐርሱ ውስጥ ላድርገው እንዴት እንደሚሆን ልየው ብዬ ፐርሱ ማለት ጀመርኩኝ።
ረዲት ከዚህ ውሳኔ በኋላ ወደ አዲስ አበባ በመጓዝ ለቀጣይ 20 ዓመት ሊቆይ የሚችልና በሴቶች ተፈጥሯዊና ያልተበረዘ ማንነት ላይ የሚያተኩር የፎቶ ስብስብ መጀመሯን ነው የምትገልጸው። አዲስ አበባ ለመጀመሪያ ጊዜ ተስማምታ ፎቶ የተነሳችላት ታዲያ ርብቃ ናት።
ርብቃን አክቹዋሊ 2019 ላይ ነው ማንሳት የጀመርኩት። ይህ ሲሪዝ ለመጀመሪያ ጊዜ አዲስ አበባ ለመኖር ሀሳቤ ሄጄ ፎቶ ለማንሳት ይህን ፕሮጀክት ለመጀመር ማንንም ሰው አላውቅም ነበረ። ሰው ማያቀኝም ነበረ እና ርብቃን ታውቂያት እንደዚህ አይነት ፕሮጀክት አለ ሴቶችን በየአመት አንስቼ የአምስት የአስር አመት የሚሆን ፕሮጀክት አለኝ እና ምን ይመስልሻል አምስት ላነሳሽ ይችላለ ወይ ይህ ስጠይቃት አምናኝ እሷ ካሜራ ስታየው አይገባም ቢካዝ ዲጂታል አይደለም አናሎግ ነው። ግን እሺ ለአምናኝ ለመጀመሪያ ጊዜ ፎቶ ያነሷት በእሷ ነው የጀመርኩት። ያው እንደምታዩት የመጀመሪያ ፎቶ 2019 ላይ ነው ራቶን ቶኒ ላይ አላንሶ። ሁለተኛ ፎቶ ምታዩት 2021 ላይ ነው። የሶስተኛው ደግሞ በዚህ አመት ያነሷት ፎቶች ነው። እና እነዚህ ሴቶችን ማንሳት የፈለግኩት እጌቴ by Ethiopia,
ረዲት በአሁኑ ሰዓት የሚነሱ ፎቶግራፎች የሴቶችን ተፈጥሯዊ ውበት በብዙ ሜካፖች እንዲሁም ደግሞ ፎቶሾፕ በማስተካከላቸው ለሷ እንደ ፎቶግራፍ ባለሙያ ተፈጥሯዊ የሴቶችን ውበትና ማንነትን የሚሸፍን ነው ብላ እንደምታምንም ነው የምትገልጸው። ሞደርን ሚውስ ወይም ደግሞ ዘመናዊ ሞዴሎቿና የስራ ማጠንጠኛዎቿም ሴቶች መሆናቸውን ትናገራለች። ይሁን እንጂ ስራዋን ለመስራት የመረጠችው የፎቶግራፍ መንገድ የድሮን በፊልም ማንሳት ሲሆን ከዛ በተጨማሪ ግን ለየት ባለመልኩ እንደ አውሮፓውያን አቆጣጠር ከ1879 ዓ.ም ጀምሮ እስከ መጀመሪያው የዓለም ጦርነት ማብቂያ የቆየው ፕላቲነም የተሰኘውን መንገድ ነው። ረዲት በዚህ መልኩ ያነሳቻቸውን ፎቶግራፎች ለማሳጠብ ወደ ዩናይትድ ስቴትስ መመላለስ ኖሮባታል። እንበዛም በማይዘወትረው የፕላቲነም የፎቶግራፍ ጥበብ ውስጥ ታዲያ አጋሮች ያገኘ ሲሆን ከነዚህ የፎቶግራፍ አፍቃሪዎችም ጋር የፕላቲነም ፎቶዎች ላይ ትለማመዳለች። በወራንዴም የፎቶግራፍ ትዕይንቶችንም ያደርጋሉ። ቢሊ ሸልደን በፎቶ ወርክ አትላንቲኮ ከረዲት ጋር ስራዎቹን ሲያሳይ አግኝተነዋል።
ዛሬ ምሽት 7 የምንሆኑ አርቲስቶች ስራችንን አቅርበናል። በጣም ታሪካዊ የሆነን ፕላዲየም የተሰኘ ሂደት ውስጥ ያለፉ ፎቶዎችን ነው ለእይታ ያቀረብነው። ፎቶዎቹ ያሁን ቢሆኑም በዚህ መልኩ የሚነሱ ፎቶዎች ውጤታቸው ከዲጂታል ፎቶዎች ይለያል። የምናነሳቸው ከዚያ በተለየ መልኩ በኔጌቲቭ ፎቶ ፊልም ነው። ከዚያ በኋላ የተለያየ ቀለም ኑሯቸው ከጥጥ በተሰራ ወረቀት ላይ ይታተማሉ።
ሽቱ ታዲያ ረድኤት እና የስራ አጋሮቿ በሁለት በተከፈለ ቡድን በመሆን የፕላቲነም ህትመት ሂደትን አሳይቷል። በቅድሚያ ያደገው ፊልም ከጥጥ በተሰራ ወረቀት ላይ ጠርዞ ይለካል። በዛ መሰረትም ሁለት የተለያዩ ለዚህ ሂደት የሚያገለግሉ ኬሚካሎች በወረቀቱ በውሃ በተነከረ ቡሩሽ ላይ ይዋሃዳሉ። ይሄ ውህድ ያለበት ወረቀትም በንፋስ መጠጥ እንዲል ከተደረገ በኋላ ፎቶ ፊልሙ ላይ ተደርጎ በፍሬም ከሁለት እስከ አራት ደቂቃ በፀሐይ ኃይል እንዲደርቅ ይደረጋል። በኋላም የፎቶ ፊልሙ ይነሳና ወረቀቱ በኬሚካል ይታጠባል። ያኔ ፎቶ መታየት ይጀምራል። በመጨረሻም ዳርክ ሩም ወይም ደግሞ ጨለማው ክፍል በመሄድ የመጨረሻውን የፎቶግራፍ ሂደት ያልፋል። ረዴትና ወዳጆቿም ይህንን ሂደት ለታዳሚዎቻቸው አስረድተዋል። ረዴት ታዲያ የፎቶ ባለሙያ ሰውን ለመረዳት ሩህሩህ መሆን አለበት ትላለች።
ለውጡ የሚያስፈራ ነገር ነው። ያው የተመቸ ነገር የሚያበላ ነገርን ትተሽ የምትፈልጊውን ነገር ፐርሱ ስታደርጊ ያው የሚያሳስብሽ ነገሮች አሉ እና ነርሲንግም አግዞኛል ይሄን ፐርሱን ለማድረግ። ግን ለእኔ ፎቶም ሳነሳ ነርስን ፕራክቲስ ሳደርግ ሁል ጊዜ የሚገጥመኝ ነገር ኤምፓቲ የሚባል ነገር ነው። እንጃ በአማርኛ ሰውን መረዳት። ሰውን ካልተረዳሹ የእውነተኛ ፎቶ ማንሳት አትችም። ሰውን ካልተረዳሹ የእውነተኛ ታግዙ አትችም። እንደ ነርስ እንደ ዶክተር ካላወቅሽ ምን ህመም እኮ እንዳልሆነ እሱ ነገር በጣም ጠቅሞኛል።
ረዴት ወንድሙ የፎቶግራፍ ስራዎቿን በተለያዩ ቦታዎች ያቀረበች ሲሆን ከዚህ ቀደም የሰራችው የሰራተኛ መደብ የተሰኘው ስብስቧም በዋሽንግተን ፖስት ላይ ተዘግቦላታል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በመቀጠል በዚህ በሰሜን አሜሪካ የኢትዮጵያውያንን ባህልና ትውፊት በማስተዋወቅ እንዲሁም ደግሞ የተለያዩ የበጎ አድራጎት ስራዎችን በማስተባበር እውቅ ከሆነ ሰው ጋር ያደረግኩት ቆይታ ይደመጣል። የዛሬ እንግዳይ በተለይ በዋሽንግተን ዲሲ እና አካባቢዋ በሚደረጉ የበጎ አድራጎት እንቅስቃሴዎችና ባህልና ትውፊትን በሚያስተዋውቁ መድረኮች አዘጋጅነቱ ይታወቃል። ሚስ ኢትዮጵያ ዩኤስኤ የቁንጅና ውድድርን ጨምሮ የኢትዮጵያንና አፍሪካውያን አልባሳትን የሚያስተዋውቁ መድረኮችን በመፍጠር ወጣት ትውልደ ኢትዮጵያን በራሳቸው እንዲተማመኑ፣ በባህላቸው እንዲኮሩ ለማድረግ ጥረዋል። ዛሬ የኒህ መድረኮች ፋይዳ ለማወቅ ብሎም አመታትን ካሳለፈው ልምዱ በጥቂቱ ለመስማት እንግዳ አድርጌ ጋብዣለሁ። እንግዳ ተስፋሁን አዱኛ ይባላል። ከቨርጂኒያ በስልክ መስመር ከኛ ጋር ይቆያል። ተስፋሁን እንኳን ወደ ስርጭታችን በሰላም መጣ።
ሰላም ቢዎች፣ እኔም ስለጋበዛችሁኝ አመሰግናለሁ።
እኛም እናመሰግናለን። ተስፋሁን እንግዲህ በብዙዎች ዘንድ የምትታወቀው የበጎ አድራጎት እንቅስቃሴዎችና የኢትዮጵያውያንን ባህል ማሳየት በሚዘጋጁ መድረኮች አዘጋጅነት ነው። ወደ እነዚህ እንቅስቃሴዎች እንድትገባ መነሻ የሆኑ ምክንያቶች ምን ነበሩ?
ትልቁ ነገር ደግሞ አገራችን ያሉት ብዙ ችግሮች የእያንዳንዳችን አስተዋጽኦ ካልተካከለበት አትሊስት መቀየር ሙሉ ለሙሉ ባንችልም እንኳ መቀነስ ማንችልበት ደረጃ ስለሚሆን እኔስ በሙያዬ በልምዴ ምን ማድረግ አለብኝ የሚለው ነገር እሱ ነው ዋና ትልቁ ነገር ወደዚህ ሙያ እንድገባ ያደረገኝ።
እንግዲህ በየአመቱ የተለያዩ መድረኮችን ታዘጋጃለህ። የቁንጅና ውድድር፣ የባህል አልባሳት ትርኢት እና የመሳሰሉትን መጥቀስ ይቻላል። እነዚህ መድረኮች መዘጋጀታቸው ለትውልድ ኢትዮጵያን የሚሰጡት ጠቀሜታ ምንድን ነው ብለህ ታስባለህ?
የማህበረሰቡ አስተዋጽኦ ነው እንግዲህ አገር እንዲሆን የሚያደርገው እና ሁሉም በየተሰማራበት የስራ ዘርፍ የሚችለውን ካደረገ የምንፈልገውን ለውጥ በአንዴ ባናመጣው በጊዜ ሂደት ልናገኝ የምንችለው ነገር ነው። ያም ነው እንግዲህ ከአመት ወደ አመት እያደገ ሌሎች ብዙዎችን እንድንደርስ እያደረገን ያለው። አንደኛ ድጋፍ የሚሰጠን አካል በምንሰራው ነገር ሲኮራበት፣ ሁለተኛ ሌሎቹ ከኛ ተምሮ የእኛን አርአያ ተከትለው እንዲሄዱ ስናደርግ፣ ሶስተኛ እነዛ የረዳናቸው ሰዎች ራሳቸውንም ቤተሰባቸውንም ለውጠው ስናይ የበለጠ እንድንሰራ ያደርገናል እና እያንዳንዳችን የተሰጠን ጊዜ ዛሬ ነው። ዛሬ ለማህበረሰባችን፣ ዛሬ ለሀገራችን፣ ዛሬ ለኮሚኒቲያችን የምንሰጣት ትንሿ ነገር ወደፊት ትልቅ መርታ እንደሚያመጣ ምንም ጥርጥር የለውም። ስለዚህ ውጤቶቹ እድገቶቹን ስናየው ያ የምንሰራው ነገር ፍሬ እንዳለው እናይበታለን ማለት ነው።
እንግዲህ እስከ ዛሬ አንተ ባስተባበርካቸው የተለያዩ የበጎ አድራጎት እንቅስቃሴዎች ውስጥ ተጠቃሚ የሆኑ ታዳጊ ኢትዮጵያውያን፣ ህጻናት ኢትዮጵያውያን ከየትኞቹ ተቋማት ጋር በአሁኑ ጊዜ አብረህ እየሰራ ይገኛል? እስካሁን ድረስስ የሰጣችኋቸው ድጋፍና ያበረከታችኋቸው የሰብአዊ ድጋፍ ይዘቶች ምን ላይ የሚያተኩሩ ናቸው?
የሚስ ኢትዮጵያዊት ፓደንት የሚያደርገው ሀገር በቀል የሆን የበጎ አድራጎት ድርጅቶች ነው። እንግዲህ ለተወሰኑ ከሁለት ዓመት እና ከሶስት ዓመት በላይ ሜሪ ጆይን በገንዘብ፣ በአልባሳት፣ በቁሳቁስ፣ የህክምና የአንዴን ቪኦኤ ራሳችሁ መጣችሁ የቀረጻችሁት አንድ ኮንቴነር የሚሆን እቃዎች ልከናል። የትምህርት መሳሪያዎች አሉበት፣ የህክምና ቁሳቁሶች አሉበት፣ አልባሳት አለበት። ብዙ ከማህበረሰቡ በዶኔሽን የምንሰበስባቸውን ነገሮች ለሜሪጆ የበጎ አድራጎት ድርጅት አስተዋጽኦ አድርገናል። ይሄን ስል እንግዲህ በዚህ ውስጥ ደግሞ እዚህ ያለው በጎ አድራጎት ፈቃደኛ የኢትዮጵያ ኮሚኒቲም ሆነ የአሜሪካው ማህበረሰብ ትልቅ እገዛ አድርጎልናል። ከዛም አልፎ ደግሞ የመሰረት በጎ አድራጎት ድርጅት እንደዚሁ በተለያየ መልኩ እገዛ አድርገናል። ለምሳሌ ከሚጠቀሱት ነገሮች በገንዘብ እንዲሁም ደግሞ ከጎዳና ላይ አዲስ አበባ ውስጥ የተነሱ እናቶች፣ ወጣት እናቶች ወደ 172 የሚሆኑ ወጣቶች እናቶችን ከጎዳና ላይ ሲያነሳ የመሰረት በጎ አድራጎት ድርጅት ከ190 በላይ አልጋዎች፣ ተደራራቢ አልጋዎች ኮሚኒቲውን በማስተባበር ተሰርቶላቸዋል። የተለያዩ የሙያ ስልጠናም እንዲሰጣቸው በዛው በመሰረት በጎ አድራጎት በኩል እገዛ ተደርጓል። አሁን ደግሞ ትኩረት ለሴቶችና ለህጻናት ባለፉት ሁለት ሳምንት የተለያዩ እዚሁ የአስተዋጽኦ ምሽቶችን አዘጋጅተን እርዳታ እንዲያገኙ ፋሲሊቴት እናደርጋለን።
እጅግ በጣም አመሰግናለሁ ተስፋውን አዱኛ። የበጎ አድራጎት እንቅስቃሴዎችና የኢትዮጵያንን ባህል ለማሳየት ባቀዱ መድረኮች ጠቀሜታና ፋይዳ ዙሪያ ሀሳብን ስላጋራህን በአድማጮቼ ስም በእጅጉ አመሰግናለሁ። መልካም ቀን ይሁንልህ። አድማጮቻችን፣ የእሁድ ምሽት ስርጭታችን ይቀጥላል። ምሽቱን ለማድመቅ ከተመረጡ ሙዚቃዎች መካከል አንደኛውን በመቀጠል እናዳምጣለን። ቆየት ካሉት ተወዳጅ የብዙነሽ በቀለ ስራዎች መካከል አንዱን ስማ፣ ስንቱን አየሁ ባንተ ትላለች። ሳምሳችሁ በእጅጉ እናመሰግናለን። በመስተንግዶው ሀብታሙ ስዩም፣ ዋና አዘጋጅነት ደግሞ ጽዮን ግርማ። እስካሁን ድረስ አብረን ነበር። በተለያዩ ስፍራዎች በሚገኙ ባልደረቦቻችን ስም አብራችሁን ስለነበራችሁ እጅጉ እያመሰግን በዚሁ እንሰናበታችሁ። መልካም ምሽት ይሁንላችሁ።